በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ምን ላይ ነው የቆምነ ትምህርታችን?
ይሳቅ ውስጥ ያመረካል ከእናቱ ድንኳን ማስገባቱ ምኩራብ በቤተ ክርስቲያን
ትርጉሞችና
ጋብቻቸውን ጨረስ ይሳቅና የረብቃ አቤት ልጆች ወለደ። እንግዲህ እንዲና እንዲያያልን ከአዳም ጀምሮ የነ ሄኖክን ተመስጦ የነ ኖህን አካሄዳቸውን ከእግዚአብሔር ጋር ማድረግና በጊዜው ከነበረ ኃጢአት ጋር አለመተባበር፣ በዚህም የተነሳ ዓለምን እስኪዋጁ ድረስ የሰሩት መርከብ ዓለምን ከጥፋት እንዴት እንዳዳነ በእግዚአብሔር ቸርነት እንዴት እንዳዳነ እያየን፣ ከዛ በኋላ ደግሞ ስራው ሃይማኖት የሃይማኖት መሰረት ነው የሚባል አብርሃምን በሐዘኑ እያዘንን በደስታው እየተደሰትን በተስፋው አብረን ተስፋ እያደረግን መካኒቱ ሳራ በስተርጅናዋ ልጅ ወልዳ ስታጠባም አስበን እየተደነቅን፣ ከዛም ያ በርጅና የተወለደና ካረጀች እናቱ ጡትን ጠብቶ ያደገው ይስሐቅ በእግዚአብሔር ስም የወጣለት ይስሐቅ ለአባቱ ራሱን መስዋዕት አድርጎ እስከ መስጠት የደረሰው ይስሐቅ ለጉልምስና ደርሶ ሚስት አግብቶ ወደ እናቱ ድንኳን ሚስቱን ይዞ ገብቶ ከሐዘኑ ሲጽናና ርብቃ ቤተ ክርስቲያን እንደሆነች ይስሐቅ ደግሞ ክርስቶስ እንደሆነ ድንኳኒቱ በምኩራብ በሳራ ፋንታ ሳራ በምኩራብ የምትመስለው አቀርታ በክርስቶስ ትክክለኛ ሙሽሪት በቤተ ክርስቲያን እንደተተካች ተነጋግረን ዛሬ ላይ ደርሰናል። ዛሬ ደግሞ ምናልባት በዛን ወቅት አነጋገር በዛ አካባቢ ሰዎች ሁሉ የሚስማማ ወይም የሚገርማቸው አንድ ታላቅ ነገር ሆነ። ታላቁ አባት አብርሃም ዘመኑን ሁሉ ከእግዚአብሔር ጋር የኖረው አብርሃም ከእግዚአብሔር ትእዛዝ ወደ ቀኝም ወደ ግራም ይል ዘንድ ራሱን ያላሰናበተው አብርሃም የእግዚአብሔርን ቃል ኪዳን የተሸከመ በስተርጅና የእግዚአብሔርን ታላቅ የሆነ ቃል ኪዳን ለመፈጸም የተጋው በእድሜ ከገፋች ሚስቱ ማህፀን እንደ ድንጋይ ከሆነው ማህፀን እንደ እግዚአብሔር ቃል የሆነውን ልጅ ለማግኘት ተስፋ ሳይቆርጥ በትጋት የፈጸመው አብርሃም ለአህዛብና ለሕዝብ ሁሉ በረከት የሆን ዘንድ እግዚአብሔር የባረከው አብርሃም ነፍሱን ሰጠ ይለናል። በዛን ጊዜ ለነበሩት ሰዎች ያንን የመሰለ በእግዚአብሔር ዘንድ በእኛ ላይ አለቃችን ይሉት ለነበሩ የዛ አካባቢ ሰዎች የአብርሃም ህልፈት ምን ያህል ከባድ ሊሆን እንደሚችል እንገምታለን አይደለም? በእውነትም ደግሞ ምድራችን እንደ አብርሃም ያሉ ታላላቅ ሰዎችን ስታጣ ለእነ አብርሃም እረፍት ነው፣ ለምድሪቷ ግን ጭንቀት ነው። እኛም ሽማግሌዎች በይበልጥ በሃይማኖት በምግባር የከበሩ ሽማግሌዎችን ማጣት ከባድ ነው፣ ለአንዲት ሀገር ከባድ ነው። እያድጋ ለሀገር እንበላ ሀዱ ሄር ነው የሚሉት አባቶች። ሀገርን ያለ አንድ ደግ ሰው አይተዋትም። የፈለገ ቢሆን ሀገር ላይ ከተማ ላይ አንዳንድ ደጋግ ሰዎች እንዲኖሩ የእግዚአብሔር ፈቃድ ነው። ስለነሱ ሲል ከተማይቱን ላለማጥፋት ትውልድ ሲቀሰፍ ሽማግሌ ያጣል። ስህተቱን መክረው የሚመልሱ ቢጣላ የሚያስታርቁት ሽማግሌ ያጣል። የተቀሰፈ ትውልድ ሽማግሌ ማያከብ በመጽሐፍ ቅዱስ ቋንቋ ሽማግሌ የሚባለው ቃል ሽበትን የሚወክላል፣ የእድሜ መግፋትን የሚወክላል። ሽምግልና ማስተዋል ይላል ነቢዩ ማነው ጻድቁ ዮ ሽምግልና ማስተዋል ሽምግልና ጥበብ የእድሜ መግፋትም ማስተዋል ነው ይላል። ይታያችኋል ቃሉ። ሽምግልና በራሱ ጥበብ ነው፣ የእድሜ መግፋትም ማስተዋል ነው። ማስተዋል ከሌለው በሽምግልና ውስጥ ስጋዊ መንፈሳዊ ጥበብ ካልታየበት ያ ሰው ሽማግሌ የሚባለው መስፈርት አይሆንለትም። ታላቁ ባለቅኔ እንታ ክፍለ ዮሐንስ አንድ ጊዜ የተቀኙት ቅኔ አለ። ባጽ ኢያሱ አዲያም ሰገድ ዘመነ መንግስት ነው የኖሩት እንጂ ታላቁ ሊቅ ክፍለ ዮሐንስ ሊቅነት ብቻ ሳይሆን ከፍተኛ የሆነ መንፈሳዊ ህይወት ነበራቸው። እንደ ባህታዊ ነገር ነበር። ግን በጣም ብዙ ደቀ መዛሙርት በይበልጥ ቅኔና መጻሕፍት አራት አይና ነበሩ። የአራቱ ጉባኤ መምህር ነበሩ። ቅኔም እጅግ በቃ በቤተክርስቲያናችን በቅኔ ከሚጠሩ ሰዎች እንታ ክፍለ ዮሐንስ አንዱ ናቸው። በዛ ላይ መንፈሳዊ ህይወታቸውም እንደዛው ጎንደር እግዚኦታ አስብለው የጂኦግራፊውን ልዩነት ለምታውቁ ሰዎች ጎንደር ደብረ ብርሃን ስላሴ እግዚኦታ አስብለው ቅዳሴ ላይ አክሱም ጽዮን የቆረቡ አባት ናቸው። እንዴት ይሆናል? አይደለም? መናፍቃዊ አስተሳሰብ እንዴት ይሆናል? ብዙ ጊዜ እንዲህ አይደል የምንለው? መጽሐፍ ቅዱስ ምንድን ነው የሚለው? በኢየሩሳሌም የነበረውን ፊልጶስን ወደ ጋዛ የሚወርደውን ሰረገላ ፈጥነ ተገናኛለውና ነጥቆ ጋዛ አስቀመጠው። አይደለም? ጋዛ ካስተማረ ካጠመቀው በኋላ መንፈስ ቅዱስ አሁንም አንስቶ ወደ አዛጦን ወሰደው። ሊያየው አልቻለም። ያ ጃንደረባ ከኢየሩሳሌም ጋዛ፣ ከጋዛ ደግሞ አንስቶ አዛጦን፣ ከዚህ ጎንደር፣ ከጎንደር አንስቶ እንደገና ትግራይ ማለት ነው። እንዴት አረገው መንፈስ ቅዱስ? አትበሉ፣ ለእግዚአብሔር ይቻላል። ስለዚህ ከእግዚአብሔር ጋር የነበሩ ናቸው። እና እኚህ አባት ምንጊዜም ልብሳቸው ደበሎ ነበር። ደበሎ ነው የሚለብሱት። ግን በጣም የሚቀኙት ቅኔ፣ በጣም መንፈሳዊነትን ያዘለ፣ በጣም የሚመስጥ ስለነበረ አጼ ኢያሱ አዲያም ሰገድ ባሉበት ቅኔ ከተቀኙ ምንጊዜም አጼ ኢያሱ አዲያም ሰገድ ወይ ወርቅ ካባቸውን ወይ ወርቅ መታጠቂያቸውን አንድ ነገር ሳይሸልሟቸው አይሄዱም። የእንታ ክፍለ ዮሐንስ እሳቸው ግን ልክ ያ በዓሉ እስኪፈጸም ንጉሱ ከዛ ወጥቶ እስኪሄዱ ድረስ ለንጉሱ ክብር ሲሉ ያደርጉትና ንጉሱ ከወጡ በኋላ ለቤተ ክርስቲያን ነው የሚሰጡት። በፍጹም ወርቀ ዘቦ ካባውንም መታጠቂያውን ማያደርጉም። ደበሏቸውን ነው የሚለብሱ። ካህናቱ ግን በዚህ የተነሳ ይቀኑባቸው ነበር ይባላል። ይንታ ክፍለ ዮሐንስ እና አንድ ጊዜ ተመካክረው ካህናቱ ጥምጥማችሁን የአክሱም ሐውልት አስመስላችሁ ነው ተባብለው በደንብ ጠምጥመው ይንታ ክፍለ ዮሐንስ ቅኔ ማለት ሲገቡ ሸፈኗቸው። በዚህ ቢሉ መታየት እንዳይችሉ ቅኔም እንዳይቀኙ ማለት ነው። ንጉሱ መጥተው ተቀምጦ ቢያማትሩ ይንታ ክፍለ ዮሐንስ ይሉ የምንሆኑ። እሳቸው ደግሞ የካህናቱ ተንኮል ሲገባቸው አዝነው ወጥተው ሁልጊዜ የሚቆሙባት ዛፍ አለች፣ እዛ ስር ሄደው ቆሙ። በዓሉ እስኪፈጸም በዓሉ ሲፈጸም ይላል አጼ ኢያሱ አዲያም ሰገድ ካህናቱን ጠሩና ክፍለ ዮሐንስ የት አለ ዛሬ አሏቸው ይላል። ንጉሥ ወይ ሶኮ ስለማይገባዎት ነው፣ በጣም ነው እኮ የሚንቆት እርሶን፣ ስለሚንቆት እርሶ እንደሚመጡ እያወቀን ያልመጣው ብለው ነገሯቸው። እንደው ገርሟቸው ለምን ክፍለ ዮሐንስ እንዲህ ያደርጋል ብለው ስላልጠው ገርሟቸው ከቤተ ክርስቲያን ሲወጡ የእንታ ክፍለ ዮሐንስ እዛ ዛፍ ስር ቆመዋል። ከዛ ንጉሱ ይጠሯቸውና ክፍለ ዮሐንስ ለምንድን ነው እኔ ውስጥ መሆንን እያወቅ እዚህ ቆምክ? ንቀኸኝ ነው ለምንድን ነው ያልገባኸው ወደ ውስጥ ሲሏቸው፣ አይ ጃንሆይ እንደማልንቆትማ ያውቃሉ ካህናቱ አላስጠጋህ ቢሉኝ ነው። ክፍለ ዮሐንስ አንተም አታከብራቸው እነሱም ይጠሉሃል አሏቸው ይላል። ልክ ይህን ሲሏቸው ቅኔ ፈላ። ለመላእክ ይናከብሮ ለማስረጸ ክንፈ በመጠነ ነዊህ ቆሙ ለኦፍ ወለትንን ያስመ ክንፍ ቦሙ። አሁን የቅኔ አባቶች እንደዚህ እስቲ አስብ ብላችሁ አይደለም የምትነግሯቸው፣ ራሳ ድንገት ነው የሚፈላው። ማይበል ይባላል፣ ዘረፋ የሚባል ታውቀ እንደዛ። መላእክን በቁመቱ ልክ ክንፍ አለው ብለን አናከብረውም። ወፍና ትንኝም ክንፍ አላቸውና ሽማግሌዎችንም በሽበት ብቻ አናከብራቸው፣ ድንጋይና እንጨትም ይሸብታልና ብለው ወዲያውኑ አጼ ኢያሱ ፊት ቅኔ ተቀኙ ይላል። በኋላ አጼ ኢያሱ ይንታ ክፍለ ዮሐንስን ይዘዋቸው ከዛ ከደብረ ብርሃን ስላሴ ጎንደር ቤተ መንግስት እስኪደርሱ ሁለቱ ብዙ ነገር ተጨዋወቱ ይላል። ያ የተጨዋወቱትን ነገር አንዳቸው ለማናቸውም ተናግረው አያውቁም። ግን እኚኛው ይንታ ክፍለ ዮሐንስ በመንፈሳዊነታቸው ብዙ ምስጢር ነግረዋቸዋል ይባላል። ወደፊት የኢትዮጵያ ቤተክርስቲያንና ኢትዮጵያ የሚገጥማትን ነገር ነግረዋቸዋል ይባላል። እኚኛውም እንደዛው። ስለዚህ አንድን ሽማግሌ ሽማግሌ የሚያሰኘው ዝም ብሎ ሽበት ስለያዘ ማለት ነው አይደል? በዘመናችን ብዙ ሽበት ያላቸው ግን የማይጠበቅ ነገር የሚሰሩ ብዙዎች ስለነበሩ እንደና አብርሃም ያሉትን ሽማግሌዎች ማጣት ግን ለዓለም ለሀገር ምንድነው? ትልቅ ጉዳት ነው አይደል? ትልቅ ጉዳት። ስለዚህ እንደነሱ አይነት አባቶች ሲያልፉ ከባድ። አሁን በዚህ በመጽሐፍ ቅዱስ ስናይ የአብርሃም አሟሟት እንዲህ ተብሎ ነው የተነገረው። ዝም ብሎ እንደው በልማዳዊ አነጋገር ሳይሆን የተነገረው የአብርሃም ህይወት ማለፍ በሚገርም አይነት ሁኔታ ነው የተነገረው። እንዲህ ይላል፣ አብርሃምም ነፍሱን ሰጠ። አንድ ቃል ተመልከቱ። አብርሃም ነፍሱን ሰጠ፣ በመልካም ሽምግልናም ሞተ፣ ሸመገለ፣ ብዙ ዘመንም ጠገበ፣ ወደ ወገኖችም ተከማቸ። ልጆቹም ይስሐቅና እስማኤል በመምሬ በመምሬ አትበሉ እሺ፣ መምሬ እሺ፣ በመምሬ ፊት ለፊት ባለው በኬጥያዊው በሳዓር ልጅ በኤፍሮን እርሻ ላይ ባለ ድርብ በሆነ ዋሻ ውስጥ ቀበሩት። አብርሃምና ሚስቱ ሳራ በዚያ ተቀበሩ። ሳራ ሊቀብራን ነበር ይህን የገዛው። አሁን እዚህ ላይ ልብ በሉ፣ አብርሃም 175 ዓመት ኖረ ይልና አብርሃምም ነፍሱን ሰጠ። የመጀመሪያ በመልካም ሽምግልና ሞተ፣ ሸመገለም፣ ብዙ ዘመንም ጠገበ፣ ወደ ወገኖቹም ተከማቸ። እስቲ እያንዳንዱን እንየው። ይሄን አብርሃምን በጣም ስለሚገልጥልን ነው። በመጀመሪያ አብርሃም ምኑን ሰጠ ነው የሚለው፣ ነፍሱን ሰጠ። ይሄን ቃል በመጽሐፍ ቅዱስ ስንፈልግ ማን ጋር እናገኘዋለን? ጌታችን ጋር አይደል? ነፍሱን ምን አደረገ ነው የምንለው? ሰጠ ነው የምንለው እንጂ ከሱ በኃይል እንደተነጠቀ አድርገን አይደለም እናስብ። አሁን አብርሃም በፈቃዱ ነፍሱን ከስጋው መለየቱን አይደለም ያሳዩ። ይሄ የማን ብቻ ችሎታ ነው? የእግዚአብሔር ብቻ ችሎታ ነው። ኢየሱስ ክርስቶስ ብቻ ነው የገዛ ቅዱስ ስጋውን ከቅድስት ነፍሱ መለየት የቻለ እርሱ ብቻ። ለእነ አብርሃም ለሌሎቹም ቅዱሳን ይሄ አይሆንም። ነፍስን ከስጋ የሚለይ እግዚአብሔር ብቻ። ለምንድን ነው አብርሃም ነፍሱን ሰጠ ተብሎ የተነገረው? ወደፊት የሚመጣው ተስፋችንን ለማመልከት። ሞት የሚለው ነገር በእኛ ላይ በአንድ ጊዜ በአንድ ወቅት ገዥነቱን እንደሚያበቃ ይኸውም ደግሞ በአብርሃም ዘር እንደሚሆን አመላካች የሆነ ቃል። የአብርሃም ዘር የሆነው ማን ነው? ኢየሱስ ክርስቶስ ነው። ከመጀመሪያው ከዘፍጥረት አንስቼ ስነግራችሁ የመጽሐፍ ቅዱስ የብሉይ ኪዳንም ሆነ የአዲስ ኪዳን ዋናውና ትልቁ ዓላማ መሲህ የሚለውን ወይም የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስን ለዓለም ማስተዋወቅ ነው። በምሳሌም በምልክትም በትንቢትም በእያንዳንዱ ነገር መሲሁን ነው እንትን አድርጎ ዋና አድርጎ የሚንቀሳቀስ። አሁን የብሉይ ኪዳንም ሆነ የአዲስ ኪዳን መጻሕፍት በቀኖና ቤተክርስቲያን ሲደነገጉ እንዳንድ መስፈርት ይታይ የነበረው በውስጣቸው መሲሃዊ የሆነ መልእክት አላቸው ወይ? አንዱ መስፈርት መሲሃዊ የሆነ ስለ ኢየሱስ ክርስቶስ መምጣት ወይም ከመጣ በኋላ የተጻፉ ከሆኑ መጥቶ ለዓለም ያደረገውን የቸርነት ስራ የማይገልጹ ከሆነ ተቀባይነታቸው የቀሰቀሰ ወይም ደግሞ ተቀባይነት አይኖራቸውም። ለምን? የመጽሐፍ ቅዱስ ዋናው ዓላማ ምን ስለሆነ? ስለ ጌታችን ስለ ኢየሱስ ክርስቶስ የብሉያቱ ይመጣል፣ ይወለዳል፣ ይሰቀላል፣ ያድናል። የአዲስ ኪዳኑ መጣ፣ ተወለደ፣ ተሰቀለ፣ አዳነ። ይሄ መካተት አለ ግድ ነው። አሁን ስታነቡ ከዚህ ውጭ የሆነ መጽሐፍ ታታገኙ ወይ በምሳሌ ወይ በምልክት ወይ በትንቢት እነዚህ ነገሮች ይቀመጣሉ። ብሉይ ኪዳን ውስጥ፣ አዲስ ኪዳን ውስጥ ደግሞ በግልጽ ይሄ የሌለበት አለ መጽሐፍ ቅዱስ ነገሩ ስታነቡ አታገኙ። ስለዚህ አብርሃም ነፍሱን ሰጠ የሚለውን ከጌታችን ከኢየሱስ ክርስቶስ የተነሳ ወደፊት የሚጠብቀንን እረፍተ ነፍስ አመላካች ነው። ሁለተኛ በመልካም ሽምግልና ሞተ ይላል። ያ ይሄ ቃል የአብርሃም የመጨረሻው የእድሜ ዘመን ከማንኛውም አይነት ሀፍረትና ጸጸት የነጻ እንደነበር ነው የሚያመለክተው። አብርሃም ይህን ባላደረግኩት ብሎ የሚጸጸትበት ነገር እንዳልነበረ ያሳያል። የሚጸጸትበት ነገር ያለው ሰው መልካም ሽምግልና አይኖረው ይኖረዋል አይኖረውም። እኔና እናንተ ዛሬ የምንሰራው ስራ ነገ ለሚኖረን ደስታ ወይም ሀፍረት ወሳኝ። በልጅነታችን፣ በወጣትነታችን፣ በጉልምስናችን እድሜ መልካም ስራ የምንሰራ ከሆነ የሚጠበቅብንን የምናደርግ ከሆነ ከእግዚአብሔር ትእዛዝና ሕግ ወደ ቀኝም ወደ ግራም ማንል ሆነ በሽምግልናችን ጊዜ በመልካም ሽምግልና ነው የምንኖረው። ካሮዲያ ግን ጸጸት ይከበናል። ሐፍረት እንደ ዘመሚት ይበላና ትልቁ ጥንቃቄ። ስለዚህ አብርሃም በመልካም ሽምግልና ሞተ ሞተ ብሎ ተናገረ። ይዘህ ላይ በሁሉ ላይ የተፈረደውን ፍርድ ለማመልከት ያዳም ዘር ነው እሱ አይደለም። ስለዚህ በሁሉም ላይ የደረሰውን ለማመልከት ሸመገለም ብዙ ዘመንን ጠገበ የሚለው ራሱ እድሜ ከእግዚአብሔር ዘንድ የሚገኝ በረከት መሆኑን ያሳየናል። ማንንም ሰው በእድሜው ላይ አንዲት ቀንን ወይም አንዲት ደቂቃን መጨመር አይቻለም። ከኛ በፊት የሞቱት ሁሉ እውነት ለንገራቸው ግድ ሆኖባቸው ካቅም በላይ ሆኖባቸው የሚሞቱ ማንንም ፈቅጃለሁ ብሎ የሚሞት የለም። በጣም በመጽሐፍ ቅዱስም በአባው ታሪክም ከተወሰኑ ቅዱሳን ውጪ ማንንም ማን በአብዛኛው በዚህ ዓለም ላይ የሚኖር መሞት ፈልጋለሁ ብሎ ይሞታል? ሰምታችሁ ታውቃላችሁ? ትሞታለህ ቢባል እንኳን ጭንቅ ነው የሚይዘው። አባቶቻችን መተርጉማን ሲያስተምሩ ሙሴ እንኳን የምሞትበትን ቀን ካልነገርከኝ ብሎ እግዚአብሔርን ጠይቆ ባለሟል ስለሆነ አይጠቅምም ብሎ ባለሟልነት የምኑ ላይ ነው ይነገረኝ አለው። በለተ ዓርብ ነው የምትሞተው አለው። የእግዚአብሔርን መልስ ተመልከቶ ርኅራኄ ያጀበው መልስ አይደል? በዚህ ቀን በዚህ ዕለት አላለም። ዝም ብሎ ምን አለው? በለተ ዓርብ ትሞታ። አሁን ሙሴ ዓርብ በመጣ ቁጥር ጭንቅ 120 ዘመኑን እንግዲህ ከእግዚአብሔር ጋር ከተዋወቀ በኋላ ወደ 40 ዘመኑን ምንን እየጠበቀ ዕለተ ዓርብን እየጠበቀ ያችን ዕለተ ዓርብ እንደው ምን ያደርግ ነበር ይባላል። በሚደርሱበት ቦታ በሱ ለክ መቃብር ያስቆፍርና ይቀመጣል። ዕለተ ዓርብ እየሄደ ዛሽ መቃብር ጋር ነው የሚቆመው። ያው ከደረሰችም እዛው ይያለ። ከዕለታት አንድ ቀን ግን ዘንግቶት እሱ ዕለተ ዓርብ መሆኑን ዘንግቶት ሁለት መላእክት ይቆፍራሉ። በሰው አምሳል ሆነው መቃብር ይቆፍራሉ። ከህዝብ እስራኤል ሰው ሞተን አላችሁ? አዎ ጌታዬ ሙሴ አልሰማህም ምን አሉት? አልሰማሁም አላችሁ? አዎ ከህዝብ እስራኤል ዛሬ አረፈ ሰው አለ፣ ለሱ ማሳረፊያ ነው ምን ቆፍረው አሉት። መለኪያ ይዛችሁ አላያችሁም? እንዴት ታውቁታላችሁ መጠኑን አላችሁ? እውነት ነው ጌታዬ ሙሴ መጠኑ አንተን ቢሆን ነው። እስቲ ባክ ለካልን አሉት። የዋህ ነው ሙሴ። እሺ አለና ገብቶ ሲተኛ አፈር አለበት። መቃብሩ አልታወቀም። በቃ የሙሴ መቃብር አሁን የት እንደሆነ እስራኤላውያን ለሙሴ ካላቸው ፍቅር የተነሳ የመቃብር ስፍራውን ቢያቁት ያንን ራሱ እንደ ወደ ጣዖት አምልኮ የሚያመራ ድርጊት ይፈጽማሉ ተብሎ ስላሰበ እግዚአብሔር መቃብሩን ሰወረው። የሙሴ ቅዱስ ሚካኤልና ዲያብሎስ ትዝ ይሏቸዋል። ዲያብሎስ እስራኤልን ኑ የሙሴን መቃብር ላሳያችሁ ብሎ እስራኤልን ቀሰቀሰ። የዛን ጊዜ ታላቁ አለቃ ቅዱስ ሚካኤል መጣና አንተ እግዚአብሔር ይገስጻል፣ እግዚአብሔር የሰወረውን አንተ የምታሳየው ማን ሆነ ነው? የውሸቱን ነው እኮ ቢወስድም ማሳየት አይችልም። እግዚአብሔር ምን አርቦታል? እግዚአብሔር የሰወረውን ዲያብሎስ አይገልጠው፣ የታወቀ አይደል? እግዚአብሔር የገለጠውን ዲያብሎስ ሊሰውር ቢል ይሆናል? አይሆንም። ዓለም ልጁ ይገለጥ ዘንድ ለዓለም የእግዚአብሔር ፈቃድ ሆነ። ይሄ ነገር በሰው ልጆች ጆሮ በትንቢት ሲነገር ዲያብሎስም አብሮ ሰምቷል። አስታውሱ ከማን ጀምሮ ወንድ ወንዱን ማስገደል እንደጀመረ። ደግ የመሰለውን ሁሉ ምን ሲያስደርግ ከማን ልጀምር? ካቤል አይደል? ሳየው እግዚአብሔር ወደድኩት ተቀበልኩት መስዋዕቱ እዚህ ይሄ ይሆን እንዴ? ወንድሙን አስነስቶ ድንጋይ አናቱን ገምሶ እንዲገለው። ከዛስ ዓለምን ሁሉ በኃጢአት እየነከረ ማን እንዳይወለድ እንዳይገለጥ። እግዚአብሔር ልጅ እኮ ይወለዳል ሲባል ስለተሰማ እንዳይወለድ፣ ከእስራኤል ይወለዳል፣ ከያዕቆብ ኮከብ ይወጣል የሚለውን ደግሞ ሲሰማ በግብጽ ወንድ ወንዱን ረዱ አይደል ያለው ፈርዖን። ትዝ አይላችሁ? የዲያብሎስ ሐሳብ ነው የፈርዖን እንዳይመስላችሁ። ዲያብሎስ ወንዱ ልጅ እንዳይወለድ ከሴቲቱ የሚወለደው ከተወለደም በአጋጣሚ የሰይፍ እራት እንዲሆን አልሆንም። ሄሮድስ ጋር ነው ያው ነገር አለ የተፈጸመ። ደጋግ የተባሉትን ነቢያት ሁሉ በድንጋይ አስወግሯቸዋል፣ በመጋዝ አስተርትሯቸዋል፣ በክፉ አገዳደል ገድሏቸዋል። ለምንድን ነው የሚያደርገው? ከተነሱት ደጋጎች መካከል እሱ ይሆን እያለ እየተጠራጠረ በኋላስ እየጠበቀ ነው። ጽንሱን ሊያጨናግፋል እኮ ዲያብሎስ ይመስለውና ይጠረጥርና ይሄ እሱ ሊሆን ይችላል ያለውን የእናቲቱን ሆድ በጥብጦ ጽንሱን ሁሉ ያጨናግፋል። ስለዚህ ጌታችን ዲያብሎስ እንዳያውቅ ከድንግሊቱ ተጸነሰ። ተሰውሮበታል፣ አላወቀውም ዲያብሎስ። ከዛ በኋላ ደግሞ በቤተልሔም ሲወለድ ግደሉ ተብሎ ሲታዘዝ የሕፃኑን ነፍስ ይፈልጋሉ ነው ይዘሽሽ አይደል ወደ ግብጽ ወደ ኢትዮጵያ እዛ ስንቱን ሕፃን አሳረደ ዲያብሎስ አሁንም ግን እፎይ ብሎ ነበር ሕፃኑን አጠፋው ከሰላሳ ዓመት በኋላ በዮርዳኖስ ብቅ አለበት ይሄ የሞደው ልጄ ነው መጨረሻም እኮ በቀራኑ የሱ ሐሳብ ሲያስቸነክረው እኮ ተገላገልኩት ነው አይደል አረፍኩት ነው ግን አልሆነም መግደሉ ለሱ ባሰበት ጠንቆ ነው አይደል መግደሉ ለሱ ጠንቆ ነው ባይገድለው ኖሮ እኮ ምናልባት ትንሽ ስልጣኑ ትራዘው ነበር አይደል አቻኩለው ገደሉት ነው እኮ ቢለው አይደል መጽሐፍ ቅዱስ አቻኩለው ነው እኮ የሰቀሉት ይሄ እነሱ እንዳይመስላችሁ የማን ግፊ ነው የዲያብሎስ ነው አቻኩሎ ሲሰቅለው ስልጣኑ ነው ትጥቁን ፈታ ቀላሃው ባሩ ዳልባ ሆነ ባሩ ስለዚህ እንዲሁ እንዳይመስላችሁ እንዲሁ እንዳይመስላችሁ ምድር ወደዛ ይወስደኝ
ብዙ ዘመን ጠንቀቀ አብርሃም ብዙ ጠንቀቀ
አብርሃም
ብዙ ዘመን ጠንቀቀ
ብዙ ዘመን መጽሐፍ ቅዱስ የሚለው ዘመንን ምን ሆነ ጠገበ ነው እኛ እንጠግባለን እንደሞ ሀይ አይደል ስንት እድሜ ልስጥ ሲላቸው 500 ምንም ብሏቸው መጨረሻ ነው ምን ነው ተረሳኝ አይደል አይደል ስታዩት ምንድነው እሳቸው መቀዘም ይልኑር ነው አይደል ግን እግዚአብሔር ሲረሳን አስብ ምን እንደሚከሰት አንድ ቀን እኮ ተቸከናለች ይወት አይደል ተቸከናለች እኔ አንድ ጊዜ መጋቢ አዲስ ሸቱ ምን ብለው አስገርመውናል እንደዚህ አዳራሽ ላይ ሲያስተምሩን እስቲ ሞት አይኑር የምትሉ ሞት መኖሩ ጥሩ አይደለም አይገባም የምትሉ አጨብጭበዋል አዳራሹ ሁሉ ደመቀለ ያው እሳቸው ስለማያዩ ነው እጅ አውጡ አሉ እንደሚሉት አጨብጭቡ ነው በጆሮአቸው ይለዩናል ምን ያህል እንደሆነ አጨብጭበዋል ሞቅ ተደርጎ ተጨበጨ ሞት ይኑር ፍትሃዊ ነው ሞት መኖሩ ተገቢ ነው የምትሉ ደግሞ አጨብጭበዋል እንደው ያልገባቸውም ይመስሉኛል ትንሽ ያው እንደነገሩ ጨብ 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 አለ ከዛ በኋላ እና ወዲያው የተናገሩት ቃል አንጀት የሚበጥስ ነገር ነው የተናገሩት እናንተ ግብዞች ሁሉ ጊዜ እናንተ መሪ እኛ ተመሪ ሆነን ምን ፍትሉ አይከብዳችሁም አሳቸው አይነስውር አይደል ንግግሩ ተመልከቱ ሁሉ ጊዜ እናንተ መሪ እኛ ተመሪ በመንግስተ ሰማያት መሪና ተመሪ የለም አይደለ አይናማ እናውር የለም ጉንድሽና ባለሙሉ አካል የለም እንደውም እኮ ቅዳሴ አትናቴዎስ አጭርና ረጅም ወፍራምና ቀጭን ቀይና ጥቁር መልከጥፉና መልከመልካ የሚባል በመንግስተ ሰማያት የለም ሁሉ አንድ የሚሆንባት አለ አንካሳ እንደሚዳቆ የሚዘልባት አይነስውን ለማየት የማይታገድባት የዲዳ መላስ የሚዘምርባት ዓለም ነው እኮ ምን ጠብቀው ካልወዲያ እዚህ ያለው ልዩነት እዛም ካለ ምንድነው ታዲያ ልዩነቱ ልዩነቱ ምን ታረግልናለች እዚህ ያለው ልዩነት እዛም የሚያንገላታን ነው እዚህ በዘር ተለያይተን በኢኮኖሚ ተለያይተን በፖለቲካ አመለካከት ተለያይተን በመልክ ተለያይተን በቁመት ተለያይተን በስንቱ ልዩነታችን ከአንድነታችን ልዩነታችን አይበዛም እዛ ግን ሁሉን ምን ያረጋል እሱ ባንድ አምላክ ስር ሁሉ አንድ ሆነ ከነገድ ከቋንቋ ከህዝብ ከአህዛብ ሁሉም ለአባቱና ለርሱ አንድ መንግስት አንድ ካህናት አከተሉ ያችን ዓለም ነው ምንናፍቁ ብዙ እንድነግራችሁ አጠብቁ ሊገልጻት የሚችል ቃል ስለሌለ አሁን አብርሃም ግን እድሜ ጠገበ የሚለው ቋንቋ ራሱ የሚያመለክተው ምንድነው እዚህ ላይ ተጽፎ ባይነገርም አብርሃም በውስጡ ይእዜ ተስእሮ ብሏል አሁን ባሪያን በሰላም አሰናብተው ማለቱን ያሳያቸዋል ስምዖን እንዲህ አይደል ያለው ጌታን እንደተቀፈ እሱን አየ እሱን ካየ በኋላ ሌላ ማየት አልፈለገም አያችሁ እሱን ካቀፈ በኋላ እጆቹ ሌላ ነገር እንዲነኩ አልፈለገም ሰውነቱ ከሌላ ነገር ጋር እንዲነካካ አልፈለገም እሱን ባወር ስለሱ በተናገረበት አንደበቱ ከሌላ ሰው ጋር ዋዛ ፈዛዛ ማውራት አልፈለገም አየ ለህዝብ ለእስራኤል ያዘጋጀውን ማዳን አይቻለሁ አሁን በሰላም ባሪያህን አሰናብተዋል አሁን አልፈልግበት በቃ ማየት የምፈልገው በዚህ ምድር እሱን ነበር አይቻሉ ከዚህ በኋላ ይወቃኛል እንዴት ጽሑፍ ላይ ጽፈያችሁል የጌታዬ መደምደሚያ ወደ ሆኖ ለሂድ ምን ቋንቋ የጌታችን መደምደሚያ ማን ስለሆነ ኢየሱስ ክርስቶስ ነው እሱን ካየን በቃ አሁን አላየ ማየት አቅቶናል አይደል አንድ ቀን እንደ ጳውሎስ ቅርፊቱ ወድቆልን አጥርተን ስናይ አንድ ጊዜ እሱን ካየነው ከዛ በኋላ ቶሎ መጠየቅ ያለብን ይሄን አሁን አይቻለሁ ባሪያህን በሰላም አሰናብቶ አብርሃም ዘመንን ጠገበ የሚለው በቃ እንደ በቃ ያስተውል የልጁን ዓለም አይቷል ሚስቱን በሰላም ቀብሯል አሰናብቷል ከዚህ በኋላ ምን ይፈልጋል አብርሃም ምንም ይጠብቀው ነገር የለም ስለዚህ ለኛ ባይጻፍልንም አብርሃም መሰናበቱን ፈልጓል እቺን ዓለም በቃይ ብሎ የሚሰናበቱ ሰዎች ምንኛ የታደሉ ናቸው ይበቃኛል ወጥ የሚሰናበቱ ሰዎች ምንኛ የታደሉ ናቸው አንዳንዱ ሰው እኮ እዚሁ በቆሙ ያለ ፈራርሶ አፈር እስኪሆን ድረስ ቢቆይ ደስታው ይሆናል ከባድ ነው ማለት ከባድ ስለዚህ በጊዜ ባይሆን ይተሰደን እግዚኦ በመንፈቅ አመቴ እንደ ዳዊት አቤቱ በአመቴ ኩለታ አትቅሰፈኝ አትውሰደኝ አትቅሰፈኝ ቋንቋ አትቅሰፈኝ አይደል ያለ ንስሐ ሳልገባ የሚገባኝን ነገር ሳላደርግ ድንገት ትኩስ እንዳለው በኃጢአት እንደተያዝ በአመቴ ኩለታ አትቅሰፈኝ እያለ ይጸልይ ነበር ይሄ ተገቢ ጸሎት ነው ከዛ ውጪ ግን አብርሃም ዘመን ጠገበ የሚለው ወደ እግዚአብሔር ለመሄድ የነበረውን ጉጉት ነው የሚያሳየው ወደ ወገኖቹም ተከማቸ አይደለም ይለው ወደ ወገኖቹም ተከማቸ ይሄ ቃል በጣም ይደንቀኛል አብርሃም እነማን ነበሩ ወገኖቹ በከለዳውያን ኡሬታቸው ወይስ አሁን በሚኖርበት ሀገር ያሉ የኬጢ ወገኖች እነማን ናቸው ወገኖቹ ወደ እነየትኞቹ ወገኖቹ ነው ተከማቸ ተባለ ወደ ሙታን ወይስ ወደ ሕያዋን እግዚአብሔርን በሕያዋን መንደር አየዋለሁ ይለለ ዳዊት እቺን ቃል እንዴት ደስ እንደምትል እግዚአብሔርን በነማን መንደር በሕያዋን መንደር አየዋለሁ ለምን አብርሃም ወደ ወገኖቹ ሄደ ሲባል ወገኖቹ የተባሉት ቅዱሳን መላእክት ናቸው በንጽህና እነሱን መስሏልና ወደ ወገኖቹ የተባለው ወደ አባቶቹ ወደ እነ አዳም ወደ እነ ሄኖክ ወደ እነ ኖህ እነዚህን የመሳሰሉ አባቶች ወደ አሉባት ሀገር በሃይማኖት እግዚአብሔርን በማምለክ መስሏቸዋል ጥያቄው አሁን እኛ ወገኖቻችን እነማን ናቸው አንደበታችን ሳይሆን ስራችን የነማን ወገኖች ነው ያደረገን ዝምድናችን ከማን ጋር እውን ከዚህ ዓለም ስንሰናበት የሚቀበሉን ወገኖች አሉን አስበንበት እናውቃለን ወገን ስለማፍራ የቅዱሳን ወገኖች ስለማው የክርስቶስ ወገን ስለማው አስበን እናውቃለን ክርስቶስን በዚህ ምድር ካልተወዳጀ ነው በዛ መንግስቱን እንወዳጀው አንችልም በዚህ መንግስት በዚህ ምድር ይያለን ግን መወዳጀት እንችላለን በምን ከሁሉ ይበልጥ መንገድ እንደራቸዋለን በምን እንወዳጀው እንችላለን ሊፈርድ ሲመጣ ምን እንደሚለው ትልቅ ሊፈርድ ሲመጣ ምን እንደሚነግረኛል አይለየስ
ተርቤ ተጠብቼ አላበላኝ ማለት ታይ
እሺ
ለላ አላለብስከኝ
እሺ አለ አይደል እኔ ደግሞ ምን አልኩት የታገኘው የታግንቼ ተርበህ አላበላውህም የታግንቼ ተጠምተህ አላጠጣውህም የታግንቼ ታረዛህ አላለበስኩህም መቼስ እስረኛ ሆነህ አንተንስ የሚያስር ማን ተገኝቶ እስር ቤት መጥቻልኩ አንተ ለሆነ ማን ፈውስምጥቶ ታምም ያልጠየከኝ እንዴት ትለኛለህ የታመተኝ የትኛው ሆስፒታል የትኛው ጠበል ቦታ አይደለም ወግቴ መልስ ምንድን ነው ይሆን ከሱ ምትሰማ ከታናናሾቹ ወንድሞቼ ላንዱ ያደረጋችሁት ለኔ ያደረጋችሁት ስለዚህ ክርስቶስ በዙፋኑ አለ ብለን የምናስበው ይሄ ክርስቶስ በመድር ላይ እዚሁ አለ አብረን አጠገባችን በምንሄድበት መንገድ በራችንን ስንከፍት ወይም ደግሞ በራችንን ዘግተን ቁጭ ብለን አንኳኩቶ አይደል አንኳኩቶ ስሙን ጠርቶ ይለምነናል። ቁራሽ እንጀራ ዘመዶች መሆን ማለት እንደዛ ነው። በዚህ እነዛን ወገኖች ካከማችን ምን ብሏል ራሱ? ይህ ያመጻ ገንዘብ ሲያልቅ አለ። ይህ ያመጻ ገንዘብ ሲያልቅ በሰማይ እንዲቀበላችሁ ለራሳችሁ ባልንጀራዎችን አድርጉ። ይህ ያመጻ ገንዘብ ባንድም ሆነ በሌላ መንገድ አንድ ቀን ምን ይሆናል? ያልቃል። የዚያን ጊዜ በሰማያዊው ዓለም ወገን ሆነ ዋስ ሆነ እንዲቀበሏችሁ ምን አድርጉ? ባልንጀሮችን አብጁበት በገንዘባችሁ። ለዚህ ነው ቅዱስ ዮሐንስ አፈወርቅ እግዚአብሔር ተላላ ነጋዴ ነው ይለዋል። ንግድ ማውቅ ተላላ ነጋዴ ነው ይለዋል ዮሐንስ አፈወርቅ። መንግስተ ሰማያትን ምታል ርስት አለ በቁራሽ ዳቦና በሽራፊ ሳንቲም ይሸጣል። እኮ አፈወርቅ የመሰለ ሰው እኮ የለም። አሁን ለእኛ ይሄን ለሚሰማ ሰው ምን ማለቱ ነው ይላል። ገብቷችኋል? የምንወረውራት ድቃቂ ሳንቲም መንግስተ ሰማያት ውስጥ ርስት መግዣ ነው። ቆርሰን የምንሰጣት ዳቦ መንግስት አንጢላሪዎስ ትዝ ይላችሁ? ይሄን የአንጢላሪዎስ ታሪክ ነግራችኋል። ትዝ ይለኛል። ለሰው መስጠት የማይወድ ንፉግ ባለጸጋ ብቻውን ስለ እግዚአብሔር ሲለው ምን አይቶት ዝም መብላት ጀመረ። አሁንም ስለ እግዚአብሔር ሲል ምን አባቱ ይነዘነዘኛል ብሎ በዳቦ ወርውሮ መጥተው ይላል። በዳቦ የሀብታም ግፍ አይደል? ያ የኔ ቢጤ አንስቶ ጠረግርግ አደረገና ዳቦውን እየበላ መንገዱ ነው። ማታ ተኝቶ ነፍሱ ከስጋው ተለይታ አየ አንጢላሪዎስ። መላከ ብርሃናት የኛ ነው ይላሉ። መላከ ጽልመት ደግሞ መላእክተ ጽልመት የኛ ነው ይላሉ። እርስ በርስ ይጣላል። ብርቱ ጠብ ሆነ። መላእክተ ብርሃንም ከጌታ ከራሱ ትእዛዝ ሳንሰማ አትወስዷትም አሉ። ምን እናገኝበታለን ብላችሁ ነው? ክፉ ስስታ ብቻውን ሲበላ ይኖረ ምን ታገኙበታለን? በፍጹም። ትላንትና ለድሃ አብልቷል፣ አላበላም። በዳቦ ሩሮ መታው እንጂ አላበላም፣ አብልቷል። በእግዚአብሔር ፊት ደረሱ። ምንድን ነው ክርክራችሁ? እነዚህ አብልቷል፣ እነዚህ ተማቷል እንጂ አላበላም። እና ምን ይሁን? ድሃው ይጠየቅ። ፍርድ አይደለም ምስክር ያስፈልጋል። ድሃው ይጠየቅ ሲባል ድሃው ቀርቦ እኔስ የመታኝ አልታወቀኝም ረሃቤ መታገሱ ነው ትዝ የሚለኝ ብሎ ምስክርነት ሰጠ። መላእክተ ብርሃናት አሸንፋቸዋል ውሰዱ ሲባሉ ልክ ከነዛ እጅ ነጥቀው በእጃቸው ሲያደርጉት ከእንቅልፉ ነቀ። ምጽዋት ይሄ ነው እንዲህ አለ። ከዛ በኋላ ሀብቱን ጨርሶ ራሱ ሁሉ ተሸጧል። ራሱ እንኳን በባርነት ተሸጧል። የሚመጸውተው አቶ እንዴት ተሰጠናለህ ብለን ነው እኮ ከሩቅ ሀገር የመጣ ነው ሲሉት እምሰጠውን ጨርሻለሁ፣ አፍራችሁ መመለስ የለባችሁም በእግዚአብሔር ስም እኔን ሽጡኝና ውሰዱ። እንግዲህ ተመልከቱ፣ እኔ የምትለዋ ሞተች። ይሄ የፍጹማኑን ስንሰማ ተስፋ እንዳያስቆረጠን ነው ለወስወስ ያለው የምንናገር እንጂ የፍጹማኑ ከባድ ነው አይደለም። ስለዚህ ወዳጆችን ማበጀት እንዲህ ነው። እውነት እላችኋለሁ ትክክለኛ ባልንጀሮቻችን ወዳጆቻችን ዛሬ አብረውን ጮማ የሚቆርጡት እስኪ የሚጠጡታል። ትክክለኛ ወዳጆቻችን ዛሬ ሻይና ኬክ አብረውን የሚያጣጥሙታል። ትክክለኛ ወዳጆቻችን ዛሬ ፖስት ካርድ ከኛ ጋር የሚለዋወጡታል። ትክክለኛ ወዳጆቻችን እዛ ጋር የወደቁት ጉንድሾች ናቸው። አዎ አሁን ምንም የሚሰጡን ነገር የላቸው። ትክክለኛ ምስጋናም ላያወጡ ይችላል። ስንሰጣቸው እግዚአብሔር ይስጥልንም ላይሉን ይችላል። መጨረሻ ግን ምስክር የሚሆኑ እነሱ ናቸው። በዓለም ላይ ላለው ድሃ ሁሉ መድረስ ሊያቀታችሁ ይችላል፣ ማንምም አይችልም። እርሱም ያለው ምንድን ነው? ከታናናሾቹ ወንድሞቼ ለአንዱ አያችሁ፣ ለአንዱ የተደረገው ለእኔ እንደተደረገ፣ ለአንዱ የምናደርገው ምን ያህል ትልቅ ስጦታ እንደሆነ። አሁን እኮ በትንሣኤ እናደርግ የምንላችሁ ይህን ነው አይደለም? በትንሣኤ ጊዜ በዚህ በጾማችን የቀረችልን የሻይ አዋተን ትንሣኤውን እንዲያከብሩ፣ ከትንሣኤ በላይ በዓል የለምና ትንሣኤውን እንዲያከብሩ ለወገኖቻችን እንውሰድ የምንለው እኮ ይሄ ነው። ነገ በትንሣኤ ጌታ ፊት በትንሳኤ ቀን እንዳናፍ የሚመሰክሩልን እነሱ ናቸው። በዚህ ምድር ላይ ከዘከርን በዚህ ምድር ላይ ካከበርን ደግሞ ከትንሳኤ የሚበልጥ ምን በዓል አለ? እስቲ ንገሩ ምን በዓል አለ? ሞት እንደ ሞት ያወቅንበት ያረጋገጥንበት እንደምንነሳ እርግጠኞች ሆነንበት ማንንም አፈር ውስጥ መቅረት ይፈልግ ይላል። እስቲ ዝም ብላችሁ አስቡ። ትመኛላችሁ እዛው ተደፍኖ መኖር? ትንሳኤያችን በትንሳኤው ያበሰረን ጌታ ከሱ የበለጠ ምን በዓል አለ? ምን ክብረ በዓል አለ እንዴ? ምንድን ያለው ቅዱስ ያሬድ? ወይ ወውቡ አድባር ዋውግር ነው እኮ ያለው። ወኩሎ አጻወ ገዳ ወምድርን ይተገብር ፋሲካ ታጽዋ በደመ ክርስቶስ አይደል የሚለው? ጠቅላላ የምድረ በዳ እጽዋት ሁሉ ደስታን ያደርጋሉ። ተራሮችና ኮረብቶችም ይዘላሉ ይጮሃሉ። ምድርም ሐሴት ታደርጋለች በክርስቶስ ደም ታጥባለችና። እንግዲህ ወኩሎ አጻወ ገዳ ሁሉም የምድረ በዳ እጽዋት ሁሉ የሚደሰቱበት ዕለት ነው የትንሳኤው። ለምን እነሱም በእኛ ኃጢአት በንፍሮ መቀቀል ቀርቶላቸዋል አይደል? ምድር መጣፋ በእኛ ኃጢአት ነው አይደል? ስለዚህ ኃጢአት ሲደርቅ ስላዩ ተደስተው ይህን ነው። ስለ ወገኖቻችን ማሰብ ከማን ጋር ነው ወገኖች ምን ሆነው? ዛሬ አብረናቸው የምንበላ የምንጠጣ የምንሰክር የምንጨፍር እነሱ ናቸው ነገ ወገን የሚሆኑ የሚመሰክሩልን በዳኛው ፊት ወይስ እነዚህ ናቸው? መምረጥ ነው። እሳትና ውሃ ቀርቧል። ወደ ፈቀድከው እጅህን መስደድ። ከዚህ በላይ ስለ አብርሃም ብዙ መነገር አያስፈልግም። ግን ወደ ወገኖቹ ተከማቸ የሚለውን ጌታችን እንዴት እንደገለጸው አንዲት ነገር ብቻ ነግራችኋለሁ። ሉቃስ 16 ላይ ሐዋርያ አይደለ ነቢይ አይደለ ራሱ ጌታ በቃሉ የተናገረው አንድ ቃል አለ። አንድ ሀብታ ሁልጊዜ ቀጭን የተልባ እግር ልብስ እየለበሰ በቅንጦት የሚኖር አንድ ሀብታም ነበር ይላል አይደል? አንድ ባለጸጋ ሰው ነበር። አገላለጹ ነው ቀጭን የተልባ እግር ልብስ እየለበሰ። እኛ ምን መርጠው እሱና ነው ስላለባበስ ብራንድ ምን ነው ፋሲስ ደሞ ጨርሰው ጨርቃም ሊያረው ነው እንዳንተ አንጨነቀ ብራንዱን ሊለው የአሜሪካ ነው የኢንዶኔዥያ ነው የዱባይ ነው ማናናቅ እዚህ ልብስ ለብሰሽ ነው እንዴ አይደል? ስለ ልብሱ ለምን ብዙ እናስባለን? ከስር ያለው ጭቃ አይደል አይደል? ደግነቱ ደግሞ ሁሉም ምን ይሸፍናል? እርቃን ይሸፍናል አይደል? እና ብዙ ጊዜ በዚህ እንጨነቃለን። ብዙ ጊዜ ያም ተነግሮለታ የተልባ እግር ልብስ እየለበሰ ሁልጊዜ በቅንጦት ይኖር ነበር። በልቶ ጠጥቶ በሰገነት ላይ ሲመላለስ አንድ ነገር አየ። በሩቅ ውሾች አጠገቡ ሄደው ቁስሉን ይልሳሉ። ምንድነው እዛ የወደቀው ብሎ ተናገረ። ያ አላዛር እዛ ሄዶ የወደቀው እንደው ፍርፋሪ ሰጥቶኝ ጠግብ እንደሆን ብሎ ተመኝቶ ነው። ሄዶ እዛ ወድቋል። ውሾቹ አዝነውለት ቁስሉን ሄደው ይልሱለታል። ያ ባለጸጋው አየና ምንድነው እዛ የወደቀው አለ። እንዴት አመመ ሰው ነው አለ። አራራለት ትንሽ ውሃ እንኳን ሊሰጠው አልፈቀደም። ምንም ርህራሄ አልነበረውም ለሱ፣ ምንም ርህራሄ አልነበረውም። በኋላ አለመራራቱ ሲታይ ምንም አይነት ርህራሄ እንደሌለው ሲታወቅ አላዛር ሞተ። ግን መጽሐፉ ምንድን ነው የሚለው? መላእክት አላዛርን ወደ አብርሃም እቅፍ ወሰዱት። ሄዳችሁ አንብቡት ሉቃስ 16 ወደ አብርሃም እቅፍ ወሰዱት። ከስቃይ ከመከራ ከጭንቀት ከረሃብ ከእርዛት በቁስል ከመንፈር ቀጥታ የተወሰደው ወደ ማን እቅፍ? ወደ አብርሃም እቅፍ ነው የተወሰደው። ነዌም ቀጭን የተልባ እግር መልበሱ ብልጽግናው አላቆየውም። ነዌንም ስስቱ ገደለው። የዛን ጊዜ ምን ይላል መጽሐፉ? ሞተ ተቀበረ ነው ይላል። በረደተ መቃብር ላይ ረደተ ገሃነም እንዳለበት ያሳይ። አላዛርን ሞተ መላእክት ወደ ማን እቅፍ ወሰዱ? ወደ አብርሃም። ይሄኛው ግን ሞተ ይልና ምን ሆነ? ተቀበረ። በሲኦል አይደል የተያዩ? እስቲ ዝም ብላችሁ ሳሉት። አሁን ጌታ እንዴት ባለ ስዕል እንዳስቀመጠ አብርሃም አባቴ ብሎ ጮኸ። አብርሃምን በምድር በሃይማኖት አይመስለው በመልካም ነገር አይመስለው እዛንን ሲያዩ አብርሃም አባት ወይ እንዶ አባት ብሎ መጥራቱ ራሱ ድፍረት አብርሃም አባት ወይ በዚህ የስቃይ ስፍራ አለሁና አላዛር ላከው አንዲቱን ጣቱን ውሃ ነክሮ ምላሴን ያረስልኝ ያቺ ጠብታ ምላስ ምታረስ ሆነ አይደለም ግን ያቺ ጠብታ ውሃ እንኳን ምን ያህል እንደምትናፍቅ በሲወል ተመለከ አብርሃም ግን አጨመልስ ከናንተ ወደኛ ከኛም ወደናንተ ማለፍ እንዳንችል ትልቅ ገደል በመካከላችን አለ ስልጣን እግዚአብሔር አለ አሁን ነፍስን ገደል የሚገድባት ሆነ አይደለም ማን አለ ነው የእግዚአብሔር ስልጣን አለ እኛ ወደናንተ እናንተ ወደኛ መምጣት አትችልም አለቀ እናት ልጇ እዛ ሆና በታያት ሄጄ ለልጄ እንዲማድርግ ማለት አትችልም ባል ሚስቱን እዛ ቢያት ለሚስቴ ይሄን ላድርግ ማለት አይችልም በቅድስና ተደማምጦ መኖር ዛሬ ለቅድስና አብሮ መትጋት ዛሬ ነው ለንስሐ ለስጋው ደግሞ አብሮ መትጋት መቼ ዛሬ ነው ሚስትህ በገነት ባልሽ በገነት አብሮሽ እንዲኖር የፈለገ ሰው መትጋት መቼ ነው ዛሬ ነው ተለያይቶ ኖሮ ባልየው ወደ ቅድስና ሄዶ ሚስቲቱ አያሻፈረ ይምላል ወይ ሚስቲቱ ወደ ቅድስና እንሄድ ይላል ባሏ አያሻፈረ ይብሎ በኋላ በዛኛው ዓለም ልረዳዳ ቢሉ መረዳዳት አይችል ወንጌልም አባቴ ልጁን እናቴ ልጇን ባል የሚስቱን ጨዋታ አይሰማም ሊሆን አይችል በቅርቡ አንድ ነገር ሰምቻለሁ ባልየው በጣም ታመዋል ሊሞቱ እየተጠበቁ ነው አጫዎቻችሁ እንደሆነ አላውቅም ሊሞቱ እየተጠበቁ ነው እንስሳ አባቴ ልጁና አባካችሁ ቆራው ከመሞታቸው በፊት ስጋው ደግሞ ተቀብለው ንስሐ ገብተው ከፈጣሪ ጋር ታርቀው ይሄዱ ሲባል ሰውየው አማራጭም ስለሌለ ይሻሉ አይደል ስለያዝ አማራጭ የለም ቆር መምረጥ ስንችል ነው መምረጥ እንጂ ከተያዙ በኋላ ህዋሳቶቻችን ሁሉ ፈቃዳችንን ላለመፈጸም ካመጹ ጥረታ ከወጡ በኋላ ጻድቅ ለመምሰል መጣር ምንም ትርጉም የለም ጽድቅን መስራትና ከህዋሳት ጋር መታገል ህዋሳቶቻችን ጦረታ ሳይወጡ የዛን ጊዜማ ምን አይደለም እና ሰውየው ሻሉ ሴትዮዋ ግን እንዴ እሱ ሊሞት እኮ በቃ ልጡ ታርሷል ጉድጓዱ ተምሷል እኔ ምን በወጣኝ አሉ ንስሐ አባትየው ሰውየው ንስሐ ሰጡ ስጋው ደግሞ አቀበሉ ሚስትየዋ ያሉ ሰውየው ድነው ተነሱ ሚስትየዋ ሞቱ ሲገላበጣያል ያገራችን ሰው ሲተርት እግረ ቀጭን ይያለ እግረ ወፍራም ይሞታል ይላል ይሞታል ተብሎ የሚጠበቀው ይያል አስተማሪ ነው ይሞታል ስለዚህ ይሄ አይነት ነገር እንዳይከሰት መጠባበቅ መቼ ነው ዛሬ መጠባበቅ ብቻ ጌታ ይሄን ምሳሌ ያለ ምክንያት አልተናገረም ሄጄ ለወንድሞች አላዛር ላከው ይንገራቸው ምን ተቀባይነት አግኝቷል የለም ተቀባይነት እዛም ሙሴና መጻሕፍት አሏቸው ከሰሙ ይስሙ ካልሰሙ አንተ ወዳለህበት ይመጣሉ አለቀ ለኔና ለእናንተ ቆም በገነት ያሉት ብቻ ሳይሆን በሲኦል ያሉትም ይጮሃሉ በሲኦል ያሉት ወደዚህኛ ወዳለንበት አይምጡ ወገኖቻችን የኛ ይበቃል ምንድነው ትውልድ ይዳን በእኛ ይበቃል እንደዛ ሰምታችኋል እ የዛ አይነት ጮሃል በመንግስተ ሰማያት ያሉትስ ጌታ ሆይ ምን አለ ሁሉ ወደኛ ብታመጣቸው አሁን በገነት ያሉትን እኮ በዚህ ምድር ላይ ያለውን ጥሩ ነገር ሁሉ አቅርባችሁ እንደጅ መንሻ ይችል እናቀረ እንስጣችሁና ወደኛ ነው ይፈልጉት ይሆን እ ለቅጽበት አይመኙት በሲኦል ያሉት ደግሞ ድል ቢሰጣቸው እ በምድር ላይ ይሁዱና የአንድ አመት እድሜ ተፈቅዶላቸዋል ቢባሉ እ እጄ ሚስቴን ልጠይቃት ልጆቼ እንዴት እንደሆኑ ለያቸው አባትናቴ ምን ሆኖ ይሆን ብለው የሚያስቡ ይመስላቸዋል እሚዘጉት ዋሻ ነው የሚመኙት በቃ ይቅርታ ለመጠየቅ ብቻ ንስሐ ገብቶ ስጋው ደግሞ ለመቀበል ብቻ ዘመድ በቃ ሁሉ ነገር ይረሳል አይተውታል አንዳንዱ አንድ ታላቅ ባለቅኔ ሁሉ በየልሳኑ ይናገራል ሄዶ አይቶ ይመጣ ግን ማን ነው ብለው ተናግረዋል ይባላል ሰውየው ባለቅኔ ናቸው ግን ትንሽ ትዕቢት ምን ስለነበረባቸው ኩነኔ ይጠብቀሃል ብሎ ሲቀኝ አንዱ ሁሉ ይነብበት በልሳኑ ሰማይ በጽሆ ዘተመይ ጠመኑ አሉት ሁሉም በያፉ ኩነኔ አለ እንዲያለ እያለ ይናገር ሰማይ ሄዶ አይቶ ይመጣ ማን ነው ግን ለሳቸው ምን ሰጣቸው መልስ ምንድነው? ሲኦል ሄዱ ጎብኝቶ መመለስ ይላል አለ። ይሁን አይቶ መመለስ ለማን አልሰማ። እግዚአብሔር ልዩ ትምህርት እንዲሰጡ ካፈቀደላቸው በስተቀር ይሄ ነው። ከዚህ ሁሉ ለመዳን ወገኖችን ማዘጋጀት መቼ ነው? ወገኖቻችን እነማን ናቸው? የሚመሰክሩልን እነማን ናቸው? ከነማን ጋር ነው ዝምድናችን? በጸሎት ከቅዱሳን ህብረት ጋር አንድ ነን። በምስጋና ከቅዱሳን ህብረት ጋር አንድ ነን። በምጽዋት ከደጋጎቹ ጋር አንድ ነን ወይ? በንጽህና በቅድስና ከመላእክት ጋር አንድ ነን ወይ? እናታችን ምንላት? እመቤታችን በእውነት የእናትነቷ ጸጋ በእኛ ውስጥ እየሰራ ነው። ተቀብለነዋል፣ አስተናግደነዋል፣ የምትለንን ሰምተናታል። ብዙ ጊዜ እኔ መሬት ያለችኝ ነው አይደል የምንለው? እንላለን ያንለ ግን ይመስላችኋል? ከእኛ የሚጠበቀውን ሳናደርግ ዝም ብሎ እሷ አለችን ብንል ኃጢአተኛ ሁሉ የሚታጎርባት ዓለም ያለ ይመስላችኋል? መሬታችንን እንኳ ኃጢአት አትሉ በፍጹም። ልጇ ያደረቀውን ኃጢአት እኛ ልምላሜ ስንሰጠው ስታይ የምትደሰት ይመስላችኋል? እግዚአብሔር ቸር ነው የሚልም አለ። ወይም ደግሞ አንዳንዱ እንደ ዛሬው ሰው እግዚአብሔርን ይሳደባል አይደል? የዛሬውን ሰው ሰምታችሁቴን ለምን አላተረፍክም ሲለው ምንድን ነው ያለው? ካልዘራህበት የምታጭድ፣ ካልበተንክበት የምትሰበስብ ጨካኝ መሆንህን አውቃለሁ ነው። ከቃለ የተነሳ ይፈረድብሃል ነው አይደል? ጥርስ ማፋጨትና ለቅፎ ወዳለበት አውጥታችሁ ጣሉት። በቃ አከተው። በጥያቄ እንደምንድን ውስጥ ተወዳጅቻለሁ ብሎ የሚያስባል በሰማይ ወገን ይጠብቀኛል ብሎ የሚያስብ ዛሬ አራት ሰዓት ስለጀመርን በዚሁ ልቋጨው ስለፈለኩ ነው። ትምህርት የሚያስባለሁ ተወዳጅቻለሁ ከቅዱሳን ህብረት ጋር አለኝ ግንኙነት ብለን የሚያስብ አይዟችሁ። አብዛኞቻችን ወጣንያን ጀምረናል አይደል? ጀምረናል አይደል? አሁን የሚቀረን በመትጋት ግንኙነቱ እርግጥ እንደሆነ ማረጋገጥ ብቻ የሚያስፈልገን። መንገዱን ጀምረናል። ንስሐ መግባት የመጀመሪያው ደረጃ፣ ኃጢአትን መጥላት የመጀመሪያው ደረጃ፣ የክርስቶስን ስጋና ደም መቀበል ትልቁ ደረጃ። ለምን ሁላችንም አንድ ምን ሆኖ በሱ አይደል? ኦ አባ ቀቦን በስምከ ወበኃይለከ ቀቦን ከመ ይኩን አሃደ ብነከ ማነ አይደል? እኔና አንተ አንድ እንደሆነ አንድ ሆኖ ዘንድ በስምህ ጠብቃቸው ያለልን እሱ አይደል? በደሙ ሰማይና ምድር፣ ህዝብና አህዛብ፣ ነፍስና ስጋ፣ መላእክትና ሰው የተጣሉት ሰባቱ መስተጻርራን ሁሉ ምን ሆነዋል? ታርቀዋል። እኔና እናንተ ከሰማያውያን ጋር ህብረት የኖርን በሱ የተነሳ ያ የተበጠሰው ድልድይ የተቋረጠው ድልድይ አሁን ምን ሆነ? ተቀጥሏል። በሱ ግን በእውነት ተጠቅመንበታል። እውነት የቅዱሳን ወገኖች ነን፣ የሰማያውያን ወገኖች ነን፣ የክርስቶስ ወገን ነን። ነገ በፊቱ ስንደርስ ወደ ወገኖችህ ተከማች፣ ወገኖችህ ይጠብቀዋል፣ ሂድ ስንባል እነዛ ቅዱሳን በደስታ መጣልን ብለው ነው የሚቀበሉን ወይስ በተቃራኒው ሌላ ስፍራ ነው የምንጣል? እንጠይቀው ዘንድ የተገባ ጥያቄ ይመስለኛል። ወይስ አይደል?
ሰናይ ጥያቄ ነው።
ካልመለስን እኩይ ጥያቄ ነው አይደል? የሚፈርድልን ያህል ይፈርድብናል። የምፈርድባችሁ እኔ አይደለሁም፣ የሚፈርድባችሁ ቃሌ ነው ብሎናል። ስለዚህ እኔ ከእኔና ከእናንተ ማን እንደሚሸኝ ባይታወቅም አይደል ወይ እናንተ ትሆናላችሁ። በእኔ መቼም ባለፈውም ነግሬያችኋለሁ፣ የቀብሩ ዕለት ሁሉም ጻድቅ ነው አይደል? ስለዚህ ወይ እናንተ ትሆናላችሁ የእኔ ቀብር ላይ የምትመሰክሩት፣ ወይኔ ይሆናል እናንተ ቀብር ላይ መሰክረው አይደል? አሁን ለምዳችኋታል እቺ ንግግር። እዚህ ሲናገር ትሎ ነበር እናንተም እኔም ማን ሞት ይመስል ወይኔ ወይ እናንተ አንድ ቀን ልክ እንዲህ እንደተሰበሰባችሁ መጣላ ጣላችሁ ምን ብላችሁ ወይ ትቀብሩኛላችሁ ወይኔ ቀብራለሁ አይደል በየተራ እግዚአብሔር ማን እንደሚያስቀድም የሚያውቀው እሱ ነው። ስለዚህ እኔም እናንተን ምሸኝ ከሆንኩኝ ስሸኝ ቀብራችሁ ላይ መናገር የምፈልገው ጥቅስ ይሄ ነው። እከሌ ወደ ወገኖቹ ተከማች ብዬ መናገር እንድችል ነው የምፈልገው። እኔም ደግሞ ብሞት አባታችን አልሞቱም ወደ ወገኖቻቸው ተከማቹ ለቃሉ ይተጉ ወደ ነበሩት ወደ ነቢያት ወደ ሐዋርያት ወደ ሊቃውንት ወደ መምህራን ህብረት ተከማቹ እንጂ አልሞቱም ብላችሁ እናንተም ተጽናንታችሁ በእኔ መሞት የሚያዝነውን ሁሉ ማጽናናት የምትችሉት በዚህ ቃል ወደ ወገኖቻቸው ሄዱ። ብቻዬን እንዳልሆንኩ ካወቀ ቤተሰቤ ደስ ይለዋል እኮ አይደል? የተሻሉ ወገኖች እንደሚጠብቁኝ ሲያስብ ደስ ይለዋል። ልክ ከኢትዮጵያ አሜሪካ ሲኬድ እንደማይለቀሱ የበሄረ ብፁዓን መሸጋገሪያው ይሄ ቦታ ነው። እስቲ ልብ በሉ ታውቃላችሁ ስለ በሄረ ብፁዓን? በሄረ ብፁዓን መሸጋገሪያው እዚህ ነው። እንደ ሶስት ደረጃ አድርጎ ነው እግዚአብሔር የሰራው አይታያችሁም እናንተ። የመጀመሪያ የወጣን ያለው ቀጥሎ ማይከላዊ ነው ቀጥሎ ፍጹም ነው። ፍጹምነት ላይ ሲደርሱ ወይ አንድ ፊቱን ነፍሳቸውን ይሰጣሉ ለእግዚአብሔር ወይ ወደ ብሔረ ብፁዓን ይሄዳሉ። አገራችሁ እንዲናት ብለው ነግረዋቸው መተው ነገሩ ይብለው ሲያጫውቱ ይነበር ቀደም። አሁን ሰው ወደ ውጭ ለመሮጥ ይቸኩላል። በወጣ አግሩ ግን ለመለስ ይል ደግሞ የሚጨነቅበት ጊዜ ሊመጣ ይችላል። በሩ አዝግም ይሆንበት ጊዜ ለወገኖቻችን ዝግ አይሆን እንጃ እንኳን ለወገኖቻችን ሌላው የሚምጣባት ሀገር እግዚአብሔር ነው። ግን ደግሞ በየትኛውም ኃላፊነት ያሉት ሰዎች ስጋዊው ልማት ከመንፈሳዊው ልማት ጋር አብሮ ቢያያዝ ደግሞ ይቺ ሀገር የትደርስ ነበር። ያልሆን እያለ ነው የተቸገረው። ስለዚህ እውነተኛ የእግዚአብሔርን ህግ ፈጽመንና እውነተኛውን ክርስትና ኖረን ከሞትን አንዳችንም ሀዘን አይሰብ። ባልም ሚስቱን የሚሸኘው ወደ ወገኖቹ ሄደ ይችላል። ሚስቱም ባሏን የምትሸኘው ወደ ወገኖቹ ሄደ ብላ ብቻውን እንደማይሆን በዛ በርጥብ ድንጋይ ውስጥ በመቃብር ውስጥ ደፍኜበታለሁ ብላ አታስብ አያስብ። ይሄን ለማሰብ ይሄን መገንዘብ ግድ ይላል። ይቆየ ነው ስለ አትለኝ።